voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 29 2009 ዓመተ ምህረት ፕሮግራሙን ጀመረ። ንቅዘትና ሙስና እንዲሁም የግብር አሰባሰብ ጉዳይና የሰሞኑ የኢትዮጵያ ውዝግብ መስክ ለጥያቄው መልስ ለምሽቱ የያዛቸው ርዕሶች ናቸው።
ባለፉት ዓመታትም አይተነዋል። የተወሰኑ ሰዎችን እስር ቤት መክተት እና ነገሩን እንደገና እንዲረሳ ለተወሰነ ጊዜ ደግሞ ዝም ማለት ከአንዴም ሁለቴም ሶስቴም ተደርጓል። የአሁኑም ማካሄድ ነገሩን ያጠፋዋል ወይም ደግሞ ከነጭራሱ ሙስናን ማጥፋት ነው ተብሎ በሕዝብ በኩል እምነት የለም።
የፓን አፍሪካ የንግድ ምክር ቤት ዋና ዳይሬክተርና የኢኒሼቲቭ አፍሪካ መስራች አቶ ክቡር ገና ናቸው የሰማችኋቸው። ለጥያቄዎቻችሁ መልስ እንዲሁም ሙያዊ ማብራሪያዎችን ይሰጣሉ። በምሽቱ ለጥያቄው መልስ ዝግጅት ከዜናው ቀጥሎ ይመለሳሉ። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአወዛጋቢው በይገባኛል ጥያቄ ላይ በሚነሱ ግጭቶች ለመከላከል በታለመና የመጀመሪያቸው በሆነ የደቡብ ምስራቅ እስያ ጉዟቸው ዛሬ ከፊሊፒንስ ዋና ከተማ ማኒላ ገቡ። ዩናይት ስቴትስ በደቡባዊ ቻይና ባህር ይገባኛል ጥያቄ ወደ ፍጥጫ እንዳያምራና ቀድሞ በተቀመጡ አሳሪ ስምምነቶችም በሰላም እንዲረጋ ግፊት ማድረጓን ቀጥላለች። ቲለርሰን በጉዟቸው የኒውክሌር አደጋ የደቀነችውን ሰሜን ኮሪያን ይበልጥ ለማግለል የአካባቢው የዩናይት ስቴትስ አጋር አገሮችን ለማስተባበርም ይጥራሉ ተብሏል። በማዕከላዊ ምዕራባዊቱ የዩናይት ስቴትሷ የሚኒሶታ ክፍለ ግዛት በሚገኝ አንድ የእስላማዊ ማዕከል የቦምብ ፍንዳታ መድረሱ ተዘገበ። በብሉሚንግተን ከተማ በሚገኘው በዚህ ማዕከል ፍንዳታው የደረሰው ዛሬ ንጋት የጸሎት ሰዓት አካባቢ መሆኑ ተገልጧል። ይህ በእንዲህ እንዳለ ፍንዳታውን አስመልክቶ ከብሔራዊ የወንጀል ምርመራ ቢሮ ኤፍቢአይና እንዲሁም ከዩናይት ስቴትስ የአልኮል የትንባሆ የቀላል ጦር መሳሪያዎችና የተቀጣጣይ ፈንጂዎች መቆጣጠሪያ ቢሮ ጋር በመተባበር ክትትል በማድረግ ላይ መሆኑን ፖሊስ አስታውቋል። አደጋው የደረሰበት እስላማዊ ማዕከል የሶማሌ ተወላጅነት ያላቸው አሜሪካውያን የሚተዳደር መሆኑም ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶማሊያው ጽንፈኛ ቡድን አልሻባብ አንጋቾች ሞቃዲሾ ውስጥ አንድ የአውራጃ ገዢና ወንድማቸውን ተኩሰው መግደላቸው ተዘገበ። በዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻና በሩሲያ መንግስት መካከል በመሰጣጠር ነበር የሚለውን ውንጀላ ምን ያህል አጽንኦት ሰጥተው ወይም አጽንኦት ሊሰጡት ይገባል በሚለው ላይ የዩናይት ስቴትሱ የዲሞክራቲክ ፓርቲ አባላት መካከል ያለመስማማት መኖሩን ፖለቲኮ የተባለው በፖለቲካዊ ጉዳዮች ላይ ትኩረት በማድረግ የሚዘግበው መጽሔት ዛሬ ዘግቧል። የሩሲያን መንግስት ባለፈው ዓመት በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባት የተመለከተው ውዝግብ ከዩናይት ስቴትስ የጤና ፖሊሲና እንዲሁም ሌሎች የአገር ውስጥ ጉዳዮች ይልቅ ቅድሚያ ትኩረት ማግኘቱ በፓርቲያቸው ስራ ላይ አሉታዊ ውጤት ያስከትል ይሆናል የሚል ስጋት ያሳደረባቸው መሆኑን የተቀናቃኙ የዲሞክራቲክ ፓርቲ እጩዎችና በፖለቲካ ስራ የተሰማሩ ወገኖች ለመጽሔቱ ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። በማጠቃለያው ዜናው እንመለሳለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 29 2009 ዓመተ ምህረት ምሽት ፕሮግራም ነው። ለጥያቄው መልስ የጥያቄው መልስ በንቅዘትና ሙስና እንዲሁም በግብር አሰባሰብ ጉዳይ ላይ ሰሞኑን ኢትዮጵያ ውስጥ በመንግሥትና በግብር ከፋዮች መካከል በተፈጠረው አለመግባባት ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የመጀመሪያው ክፍል በትናንት ምሽት ዝግጅታችን ተላልፏል። ቀጥሎ የሚቀርበው ሁለተኛው ክፍል አቶ አየሁ ነኝ ባሉን አድማጭ ጥያቄ ይጀምራል።
ታዮ ባላለሁኝ አዘጋጆችንም አቶ ክቡር ገናን ማመሰግናለሁኝ። መቼም ርዕሱ እጅግ የገዘፈ በኢትዮጵያ ሁኔታ ስናየው ማለቴ ነው፣ በጣም ግዙፍ የሆነ ርዕስ ነው። ምክንያቱም ትልቁ ችግር በኢትዮጵያ ውስጥ ይሄ በመሆኑ ነው። የሙሰኝነት ጉዳይ አሁን ያለው አገዛዝ እስረኞች ማለትም የተወሰኑ ሰዎችን በመያዝ ለሕግ ላቀርብ ነው እያለ ማውራቱን ሰምቻለሁኝ። እርግጥ መቼም ለምታሰሩ ሳይሆን ይሄ አባይን በጭልፋ ነው። በኢትዮጵያ ውስጥ ያለ ሙሰኝነት ከላይ ከቁንጮው እስከ ቀበሌ እስከ መጨረሻው ጫፍ ድረስ የወረደ እንደ ወረርሽኝ የወረደ በሽታ ነው እና በየትኛውም ቀበሌ ብንሄድ አንዲት ወረቀት ለማውጣት ገንዘብ ካልተሰጠ በምንም ተአምር የማይፈጸም መሆኑ ማንም የኢትዮጵያ ሕዝብ የሚያውቀው ነገር ነው። ሌላው ቀርቶ በእምነት ቦታዎች እንኳን በቤተ ክርስቲያን አካባቢ የአንድ ደብር አስተዳዳሪ ለመሆን እስከ 50,000 እስከ 100,000 ብር ድረስ ዛሬ የቀበጡ የናጠጡ የቤተ ክርስቲያን አስተዳዳሪዎች አሉ። አለማዊ ናቸው አይባሉ ወይ የሃይማኖት ሰዎች ናቸው አይባሉም። ዛሬ ሲንደላቀቁ የሚታዩ አሉ። ከየት መጣ ብሎ የሚጠይቃቸው የለም። እናንተ ህዝቡን ቦጥቡጥቡት ፖለቲካውን ግን ደግፉኝ ብሎ መንግስት በአዋጅ የለቀቀላቸው ነው መስሎ የሚታየው። ይህን ምንም ግልጽ የሆነ ነገር ነው። ታዲያ ይህን በሽታ አቶ ክቡር እንዲሁ በቀላሉ የምንወጣው ይመስሎታል? እንዲህ ፈራ ተባ ተብሎ የሚካሄድበት ነው? ቆራጥ አመራር የሚያስፈልገው ይመስለኛል። በእርሶ በኩል ምን አስተያየት አለው? አመሰግናለሁ።
ሌላ ተያያዥ አቶ ሰለሞን ውዱ በፌስቡክ የላኩልን፣ አቶ መለስ ህገ መንግስቱ ላይ አልጻፉትም እንጂ መስረቅ ስራ ነው መያዝ ነው ወንጀል ብለው ተናግረው ነበር ይላሉ። ሌላ አቶ ነብዩ የተባሉ ደግሞ እነዚህ የተያዙትም በሙስና የተያዙት ሰዎች ሌላ የፖለቲካ ጥፋት አጥፍተው ይሆናል እንጂ በሙስናማ ኢትዮጵያ ውስጥ ሰው አይያዝም፣ በሙስና ሰው ቁጥጥር ስር የሚውል ከሆነ ብለው የትላልቅ ባለስልጣናትን ስም ነው የሚዘረዝሩት። ለአሜሪካ ድምጽ ራዲዮም ሆነ ለእርሶም ችግር እንዳልፈጥር የሰዎቹን ስም አልዘረዝርም። በጣም በርካታ ስም ነው የሚጠሩትና በዚህ ላይ አስተያየቶን ይስጡኝ። እንግዲህ ቀደም ብለው መንግስት መናገር አለበት ብለዋል። የተለየ ሀሳብ ካሎት ያክሉልኝ።
እሺ፣ ሁለቱ ተናጋሪዎች ያስቀመጡት የችግሩን ስፋት ነው ያስቀመጡት። የችግሩ ስፋት የሚያስፈራና የሀገርን ህልውና ራሱ ጥያቄ ውስጥ የሚያስገባ ነው። ይሄ ምንም የሚያጠያይቅ አይደለም። ሁለቱም ደግሞ ይህንን ችግር ለመፍታት መንግስት አሁንም ትልቅ ኃላፊነት አለበት የሚል የማይበት ይመስለኛል። ግን በመሰረቱ የመንግስትም ኃላፊነት አለ። ግን የበለጠ ግን የህዝብ ኃላፊነት አለበት ይመስለኛል። ህዝብ ነው ይህንን ችግር ለመፍታት እና መስመር ለማስያዝ የሚችለው የሚል እምነት አለኝ። እንግዲህ ጥያቄው ህዝብ እንዴት አድርጎ ነው ይህን ለመፍታት የሚችለው የሚለው ሊያነጋግር ይችላል። ግን ማንም ኢትዮጵያዊ፣ ማንም ኢትዮጵያ ወዳጅ፣ የኢትዮጵያን እድገት የሚፈልግ በሙሉ ለዚህ ሳክሪፋይስ ማድረግ መቻል አለበት ይመስለኛል። እኔ አሁን ማወራበት ቦታ ላይ የመንገድ አቅጣጫ አለ። ወደ አንድ ለመኪና ማለት ነው፣ ወደ አንድ አቅጣጫ ብቻ መኪና እንዲሄድ ነው የሚፈቀደው። ግን በተከለከለበት ደግሞ የሚሄዱ መኪኖች አሉ። እነዛ የሚሄዱትን መኪኖች ትራፊክ ሳይሆን ህዝቡ ራሱ ነው ማቆም ያለው። ይህ አይታይም። እንቻቻል የሚል ይሆን በመሰረቱ እያየን ዝም የምንልበት። ስለዚህ አዎ
ነገሩ ከመስመር እየወጣ ነው ያለው። እንዲህ በቀላሉ የሚለወጥ አይደለም። ባለፉት ዓመታትም አይተነዋል። የተወሰኑ ሰዎችን እስር ቤት መክተት እና ነገሩን እንደገና እንዲረሳ ለተወሰነ ጊዜ ደግሞ ዝም ማለት አንዴም ሁለቴም ሶስቴም ተደርጓል። የአሁኑም አካሄድ ነገሩን ያጠፋዋል ወይም ደግሞ ከነጭራሱ ሙስናን ማጥፋት ነው ተብሎ በህዝብ በኩል እምነት የለም። በህዝብ በኩል እምነት የሚኖረው ቀጣይነት ያለውና በእውነት ትርጉም ያለው ለውጥ እና የህዝብን እስር ቤት መክተት አይደለም። እሱ የአንድ ጊዜ ጉዳይ ነው። ግን የአሰራሩን ሁኔታ የመለወጥ ባህሪ እና አሰራር ሲታይ ይመስለኛል ህዝቡም ትንሽ ይህን ነገር በእንደው በበጎ አይን ለማየት የተዘጋጀው። አሁን ባለበት ሁኔታ ግን 40 ተያዘ 50 ነገር ቢያዝ ምንም ለውጥ ያለው አይመስለኝም።
እሺ፣ አመሰግናለሁ። አቶ ሞክሪያ ደስ አለው እንዲጠይቁ መስመር ልስጣቸው። ጤና ይስጥልኝ አቶ ሞክሪያ። እሺ፣
አንድ ጥያቄ የምጠይቀው ጥያቄ አለኝ። ይህ ጥያቄ ደግሞ እኛ ሙስናን ለመከላከልና ሙስናን እየተፈጠረ ባለበት ሰዓት እኛ እንኳን ስራ ለማስፈጸም በምንሄድበት ሰዓት ሙስናን ለመከላከል ዞን፣ ክልል፣ ፌዴራል ድረስ ሂደን ማናስፈጽምበት ሰዓት አለ። ይህ ማለት ደግሞ አንድ ናቸው፣ ከላይ እስከታች አንድ ስለሆኑ ነው። እኛ በተናገርነው ቁጥር እንደገና እኛን ምን ያደርግናል መሰል? ወንጀለኛ እኛ ወደ ወንጀል እገሌ እንዲህ አይነት የፖለቲካ እንትና አለበት የፖለቲካ ጽሑፍ አለበት እየተባልን እኮ ውስጥ ለውስጥ የምንተሳሰርበት ነገር አለ። ይሄ አሁን ይህን እንዲመለስልኝ እፈልጋለሁ።
እሺ፣ ከየት ነው የሚደውሉት?
ከምዕራብ ጎጃም።
ምዕራብ ጎጃም። እሺ፣ አቶ ሞክሪያ አመሰግናለሁ። አቶ ክብር እንግዲህ እንደሰሙት ስለዚህ ስለ ሙስና የሚናገሩትም ሰዎች መንግስት ላይ ጥላቻ አላችሁ ወይም ተቃዋሚዎች ናችሁ እየተባሉ ስጋት እንደሚደርስባቸው ነው አቶ መኩሪያ የሚናገሩት። እና እርስዎ ደግሞ ቀደም ብለው ህዝብ ራሱ ለሀገሩ ደህንነት መከላከል አለበት እያሉ ነበረ።
ያለው አማራጭ ነው፣ ዛሬ ያለው አማራጭ ግልጽ ነው። አንደኛው መንግስት አደርገዋለሁ የሚለውን በተለይ ሙስናን አጠፋለሁ የሚለውን አስተያየት ወይም ደግሞ አቋም ተወስዶ በየጊዜው በየቀኑ መጎትኮትና ስለዛ ጉዳይ መጠየቅ የሚቻልበት ሁኔታ አለ ወይ ነው። እኛ ሀገር ዛሬ በአብዛኛው እምነት የለውም መንግስት። እንደው እንደነዚህ አይነት ጉዶቹን ባወጣ እንደዚህ አይነት ችግሮቹን ብዘረዝር አያስቀምጠኝም የሚል እምነት አለ በብዙ ሰዎች ላይ፣ ፍርሃት አለ በብዙ ሰዎች ላይ። ይህን ፍርሃት መንግስት የሚፈልገው ከሆነ ይሄ ነው የኔ አመራርና አሰራር የሚለው ከሆነ አገርን እያጠፋ ነው ማለት ነው። ይህን ደግሞ ህዝብም ራሱ የሚያውቀውና ለዛ መፍትሄ መውሰድ ካለበት መፍትሄ መውሰድ የሚቻልበትን ማሰብ ይኖርበታል። እኔ ለዚህ ህዝብ ምን ያርግ ለሚለው እኔ አሁን መፍትሄ የለኝም። ግን እኔ ዛሬ የማየው ምንድን ነው፣ ከዚህ ከስልክም ጥያቄ ሳዳምጥ ተስፋ የሚሰጠኝ ምንድን ነው፣ በጣም ብዙ ሰው ይሄ ነገር አንገብግቦት ምን ላርግ እያለ ነው እየተናገረ ያለ። ይሄ ነገር እንደዚህ መቀጠል አይችልም እና አንድ ነገር ይደረግ የሚለው ነው። አንድ ነገር ለማድረግ እንግዲህ ነገሩ ብዙ ጊዜ አመራር ወይም ደግሞ መሪ ያስፈልጋል ወይ ምናምን የሚለው ህዝብ ነው። ለእኔ መሪውም ህዝብ እኮ ባለፈው ሳምንታት አይተናል ምን ማድረግ እንደቻለ፣ ይህን መንግስት ሀሳቡን እንዲቀይር እንዲለውጥ አድርጎታል። ስለዚህ እሱን መናቅ አያስፈልግም ባይነኝ እና ግን አንድ ጥያቄ ላይ ሙስና አንድ መስሪያ ቤትም ሆነ አንድ ድርጅት ውስጥ በታች ባሉ ሰዎች ብቻ ይደረጋል የሚል እምነት የለኝም። ታች ያለው ላይ ነው የሚያየው፣ ላይ ያለው ከሱ በላይ ያለውን ነው የሚያየው። እንደዛ እያለ ነው የሚወርደው። ከላይ ጀምሮ ንጹህ ሆኖ መሀል ላይ ብቻ ነው ሙስና ያለው የሚባለው አካሄድ እንኳን ብዙም አያስኬድም እና በመሰረቱ ይህንን እንደ ዋና ጉዳይ አድርጎ ህዝብ ተቀብሎት ካልሄደ አገር ወደ ደህና ቦታ ይመጣል የሚል እምነት ከብዙ ሰዎች አስተሳሰብ እየጠፋ ነው የሚሄደው።
እሺ፣ አቶ ክቡር አንድ ከትግራይ ወደ ተላከልን ጥያቄ እናልፋለን።
ጤና ይስጥልኝ፣ እንደምን ሰነበታችሁ? ባላችሁት መሰረት ጥያቄን ለማኖር ነው የደወልኩት። ጥያቄ ምንድን ነው? ትግራይ ውስጥ የተለመደ ነገር አለ ተብሎ ሰምቻለሁ። ምንድን ነው? ህዝቡ ሰዎቹ ጥፋተኞች ናቸው ብሎ ከገመገማቸው በኋላ ከተገመገሙበት አካባቢ አውጥተው ሌላ ወደ ከፍተኛ ቦታ ወስደው ስልጣን እንደሚሰጧቸው ሰምቻለሁ። ይሄ ከሆነ እውነት እንዲህ ከሆነ ወደ ሌሎች ክልሎችስ እንዲህ አይነት ነው የሚሰራበት? እንደገናም በፌደራልስ አካባቢ ሁኔታው እንደዛ ነው። ይህ ጥያቄ ግልጽ ሆኖ ልሰማ ፈልጋለሁ። አመሰግናለሁ።
ከአንድ ቦታ አንስተው ወደ ሌላ ቦታ የሚያደርጓቸው ነገሩን አያጠፋውም፣ አያደበዝዘውም። በጊዜው ድንገት ያቀዘቅዘው ይሆናል። ይሄንን ነው መከላከል ያለብን። ቅድም እንዳልኩት እኮ ነው ከአንድም ሁለትም ሶስትም የተመሳሰለ ነገር አይተናል። ጠቅላይ ሚኒስትር ተከሷል እንላለን። ከዚህ በፊት ልክ መንግስት በተቋቋመ በአጭር ጊዜ ውስጥ ትልቅ የሙስና መከላከል ስራ እንደተሰራ ተደርጎት ተቆጠረ። ከዛም ሁለት ሰዎች ተነሱ። ከዛ ደግሞ በመሀሉ የመከላከያ ሚኒስትሩ እንደዚሁ ሙስና ላይ ተያዙ ተባሉ። የሙስና አይነቱን ራሱ ግራ የሚያጋባ ነበረ። የዛን ጊዜ ለአንድ ሰው ስልክ ደወሉ የሚል ነው ስራ ለማስያዝ። እሺ እሱም ታለፈ። ከዛ በኋላ ደግሞ ሌላ ደግሞ እንደዚሁ ደግሞ ተያዙ ደግሞ ታለፈ። አሁን ደግሞ እንደገና ደግሞ ህዝቡ በእነዚህ መሞኘት አቁመዋል። ለብዙ ሰዎች መማሪያም ቢሆነው ያለፈው ሳምንት ያደረገው እንቅስቃሴ ነው። ህዝቡ በቃኝ ሲል፣ አልፈልግም ሲል፣ ይበቃኛል ሲል ታንክ አያቆመውም። ይህን እኮ በግብጽ አይተነዋል። በአንድ ቀን እኮ ነው የሀገሪቱን ህገ መንግስት የቀደዱት። ይሄንንም አስተያየታችን ውስጥ አስተሳሰባችን ውስጥ መክተት ያለብን ይመስለኛል። ግን ተስፋ መቁረጡ እንኳን እኔ የሚያዋጣ አይመስለኝም። ደግሞ በላይ ላይ አንድ ኢትዮጵያ ያለችው እና ይችኑ ተንከባክበን ብንይዛት የተሻለ ይመስለኛል የሚል እምነት ያለ።
እሺ አቶ ክቡር እንደው ወደ መጨረሻው ጋር ሄደናል። በተለይ ሰሞኑን በግብር አሰባሰብ ላይ በቀን ገቢ ትመና ላይ ተመስርቶ እንዲከፍሉ የተደረጉት ጥቃቅን ነጋዴዎች በተለይም በአዲስ አበባና በኦሮሚያ የነበሩ ነጋዴዎች 80% ጉዳያቸውን እያየን ነው ብለው በሚኒስትር ማዕረግ ገቢዎችና ጉምሩክ ባለስልጣን ዳይሬክተር የሆኑት አቶ ከበደ ጫኔ ለቪኦኤ ቃላቸውን ሰጥተው ነበረ። 80% የህዝቡን ቅራኔ እየተመለከትን ነው፣ እየመለስን ነው ይላሉ። ህዝቡ ግን ብዙዎቹን ስናነጋግራቸው እነኚህ ሰዎች ለምሳሌ እንጀራ እንኳ መጋገር አቅም ስለሌላቸው ከሌሎች ሰዎች እንጀራ ተቀብለው እንጀራ የሚቸረችሩ ሴትዮ እሳቸው የተሰበረውን ወይንም የተበላሸውን ነው የሚበሉት። እኚህ ያነጋገርናቸው ሴት 400% ነው ክፈይ የተባልኩት ነው የሚሉት። ጸጉር ስራ ላይ የተሳተፉ ወጣቶችን አነጋግረናል። እነሱም እንደዚሁ 500% ያው መብራት እየጠፋብኝ በሳምንት 2-3 ቀን ያለ ስራ እየተቀመጥኩኝ 600% ተጨመረብኝ ነው የሚሉት። መክፈልም ስለማይችሉ አንችልም ነው ያሉት። መክፈልም ስለማንችል ሱቃችንን ዘግተን ትንሽ እስቲ ለመንግስት እንደ ተቃውሞ አይነት እናሳይ ብለው ሲሉ ወታደሮች አስገድደው ያስከፈቱበት ሁኔታ ነው ያለው። በኦሮሚያም እንዲሁም በአዲስ አበባ ዙሪያ በአንዳንድ ቦታዎችም እንዲህ መረጃ ላይ ተመርኩዤ ነው ይሄንን የምለው። ምክንያቱም ነገሩ ከተከሰተ ወዲህ የአሜሪካ ድምጽ ራዲዮ ሲከታተል ነበረ። የተለያዩ ሰፈሮች ጋር እየደወለና በኃይልስ ይሆናል ወይ መንግስት የተሻለ መፍትሄ ቢፈልግ አይሻልም ወይ?
በመሰረቱ በዛ ደረጃ ያለ በንግድ የሚተዳደር ግለሰብ በእውነቱ ከእጅ ወደ አፍ ሲቻለው ነው። እውነት ለመናገር ከሆነ በቋፍ ያለ ነው። ስራ አለውም ለማለት አንዳንዴ ያስቸግራል። ለመኖር አንድ ቀን ለመብላት፣ አንድ ቀን ላለመብላት ካልሆነ እንግዲህ በዚህ አይነት ሁኔታ ላይ ያለውን ግለሰብ በነጋዴ ስም አንተ ነጋዴ ነህ በሚል እንደዚህ አይነት ተመን ማስቀመጥ እኔ ትክክል አይደለም። ሚኒስትሩ ይታያል 80% የሚሉት 100% ለምን እንደማይታይ አይገባኝም። የመቶ በመቶ መታየቱን ሳይሆን ግልጽነት ባለው ሁኔታ ነው መታየት ያለበት። መታየት እኮ ታይቶ አይ እኛ አልለወጥነውም ተብሎ ሊኬድ ይቻላል። እዚህ ስራ ላይ የተሳተፉ ሰዎች እንዴት አይነት ስራ የሚሰሩ ናቸው ተብሎ መታየት መቻል አለበት። በአንጻሩ ደግሞ ተመሳሳይ ስራ የሚሰሩ እየመሰሉ ከጎኑ ከፍተኛ ንብረት ያካበቱ ደግሞ አሉ። ታክስ ሳይከፍሉም ሊሆን ይችላል፣ በሌላ ህጋዊ ባልሆነ ምክንያቱም ህጋዊ በሆነ መንገድ ሊደርሱበት በማይችሉት በዛ ስራ ሊደርሱበት በማይችሉበት ደረጃ ደርሰው የሚንቀሳቀሱ ሰዎች አሉ። እነሱ ላይ መተኮር ሲገባው እየተተኮረ ያለው አቅም በሌለው ላይ ነው። እና መፍትሄው አንድ በማስፈራፋት አይደለም። አንድ በቋፍ ያለን ሰው ክፈትና እንደገና ቀኑ ሙሉ እዚህ ዋል በሚል አይነት አሰራር ሊሆን አይችልም። ሊሆን የሚችለው አንደኛ ራሱ መስሪያ ቤቱ ድክመቱን መጀመሪያ ማመን መቻል አለበት። ድክመቱን አምኖ ያንን ማስተካከልና ማሻሻል ከዛ በኋላ ወደ ህዝብ ቀርቦ ደግሞ ግልጻዊነት በተሞላበት መንገድ የህዝባዊ መንግስት ነኝ የሚል ከሆነ ህዝብን ለማገልገል እስከሆነ ድረስ ያለው እነዚህን ተከትሎ መሄድ መቻል አለበት ይመስለኛል።
ሄሎ ቪኦኤዎች፣ እንደምን አላችሁ? ሙሉ ባላለው ከዋሽንግተን ዲሲ ነው የምደውለው። ስለ ንቅዘት ወይም ሙስና ለጥያቄው መልስ ጥያቄ ለማቅረብ ነው። ምንድነው የኔ ጥያቄ? በአሁኑ ሰዓት የኢትዮጵያ ህዝብ ጥያቄ ትልልቅ አሳዎች ወይም ትልልቅ ሚኒስትሮች ለምን አይያዙም? ዋናዎቹ ለዚህ ስርዓት መበስበስ፣ ለዚህ ስርዓት እዚህ ላይ መድረስ ዋና ሚኒስትሮች ናቸው ተጠያቂዎች። እነሱስ ካልተያዙ ቅርንጫፉን ዝም ብሎ ማሰርና በእነሱ ማላከክ ምንም እውነተኛ ለውጥ አያመጣም የሚል ነው የኢትዮጵያ ህዝብ ጥያቄ። አሁን በቅርቡ አንድ ከፍተኛ የመንግስት ባለስልጣን ለዚህ መልስ ሲሰጡ ገንዘቡን የሚያንቀሳቅሱት ዳይሬክተሮች ናቸው፣ ስለዚህ ሚኒስትሮች ባይያዙም ችግር የለውም የሚል አይነት መልስ ሲሰጡ ሰማሁ። በመሰረቱ ዳይሬክተሩ ቢያንቀሳቅሰውም ገንዘቡን ሚኒስትሩ ያንን የእሱን ዲፓርትመንት የመከታተል ኃላፊነት የለበትም ወይ? እንዴት ነው ሚኒስትሩ ተጠያቂ የማይሆነው የሚለውን ጥያቄ ነው እኔ እንዲመለስልኝ የምፈልገው። አመሰግናለሁ።
ለጥያቄ መልስ፣ ሙስናና ንቅዘት፣ በሙስና የነቀዙት የኢትዮጵያ ላይ ቁንጮ ላይ ያሉት ጉልላቱ ላይ ያሉት የቲፒኤልኤፍ መሪዎች ነን የሚሉት ናቸው። የሀገሪቱን ሀብት፣ የሀገሪቱን ምድር፣ ወታደሩን፣ የኢኮኖሚውን በቁጥጥር ስር አድርገው የያዙት እነሱ፣ በሙስናም የነቀዙት ዘፈቁት እነሱ ነው ሳለ ከታች ያሉትን ሰዎች አስረው የወሰዱትን ገንዘብ እና ይህ ገንዘብ ደግሞ በእውነት አልጠግባይ ሲሰፋ ያራል እንደሚባለው ያስሯቸውንም ሰዎች ገንዘብ ስላስጎመዣቸው እነሱ ሊወስዱት ካልሆነ በስተቀር ለኢትዮጵያ ሕዝብ የሚመልሱት ገንዘብ አይኖርም እና ይህ የሙስናው ዘመቻ ብለው የለፈፉት የሐሰት ለፈፋ ምን ይመስለውታል? መረሻውስ የት ነው? በመንግስት ስም አገሪቱ እየተበዘበዘች ነው።
አቶ ክቡር ቀደም ብሎ ለምን ሚኒስትሮች አይያዙም ብለው ጥያቄ ላነሱት ሚኒስትሮችም ሙስና ከተገኘባቸው ይያዛሉ ብለው ነበር ይሄን የተናገሩት በአሜሪካ ድምጽ ራዲዮ ላይ አቶ ጌታቸው አምባይ የፌደራል አቃቤ ሕግ ናቸው። ነገር ግን የጥያቄውን መንፈስ እንግዲህ ገልጬለታለሁ። ዋናዎቹ ቁንጮዎቹ ናቸው መያዝ ያለባቸው ነው የሚሉት።
ነገሩ ምንድን ነው? የፐርሰፕሽን ጉዳይ ነው። ማለት ሚኒስትሩ ቢያዝና ሚኒስትሩ ቢታሰር በኢትዮጵያ ሙስናን ያጠፋዋል የሚለው አስተያየት ብዙ አይወስደን። ህግ ስርዓት ያለበት ሀገር ከሆን በህግና ስርዓት መንቀሳቀስ ግድ ይላል። ነገር ግን ያንን ህግና ስርዓት አስቀምጦ እንዲፈጸም አለማድረግ የመንግስታችን ድክመት ሊሆን ይችላል ነውም ብዬ ነው የምገምተው። የሚኒስትሮቹ መታሰር አለመታሰር በህዝብ አስተያየት ምንድን ነው ለማለት የሚፈለገው? እነዚህን 40 ወይም 60 ሰዎች በማሰራችሁ ህዝብ ያለውን እምነት የደከመ እምነት ሊያስተካክለው አይችልም። ስለዚህ ያንን እንዲለወጥ ነው የሚፈልገው። ያን ደግሞ መለወጥ በሚኒስትር በማሰር አይደለም የሚደረገው። መንግስት የህዝብን አስተያየት ለመለወጥ ሊያስችል የሚችሉ ደንቦችን፣ ህጎችን ማውጣት ብቻ ሳይሆን ስራ ላይ እንዲውሉ ማድረግ ነው። ለምሳሌ የኦዲተር ጀኔራሉን ሪፖርት እንውሰድ። በየአመቱ የሚቀርበው እንግዲህ የፌዴራሉን ነው። የክልሎቹን እንዳውም በምን ደረጃ እንደሚወጣ አላውቅም፣ ግን የፌዴራሉ በየጊዜው ምንድን ነው የሚለው? ይሄ መስሪያ ቤት ይሄ ሚኒስቴር የህዝብን ንብረት አጥፍቷል፣ አጉድሏል፣ በብዙ ሚሊዮን የሚቆጠር ገንዘብ አልተወራረደም። በየአመቱ ምን ዘማው ነው ምን እርምጃ ተወሰደ የሚለው ላይ ግን ምንም ነገር አንሰማም። ስለዚህ እንደነዚህ አይነት ሁኔታዎች ሊለወጡና እንዲለወጡ ካላደረገ ሌሎች ሚኒስትሮችም እስር ቤት ቢከተቱም እነዚህ ሁኔታዎች አይስተካከሉም። እኔ ምንድነው ምለው በመጨረሻ አንድ አይነት እንደምታውቀው እኛ ሀገር የእንባ ጠባቂ የሚባል መስሪያ ቤት አለ። ግን እንግዲህ የእንባ ጠባቂው ይህን አይነት ጉዳይ ቢቀርብለት በምን መልኩ ይመለከተዋል አላውቅም። ሌሎች መስሪያ ቤቶችም መፍጠር የሚቻል ሊሆን ይችላል። እኔ መንግስት አሁን በተባለው ሁኔታ ጥርጣሬ አለኝ። ስምም እየጠራ እኔ ብዙ እንደነዚህ አይነት ሰዎች ከህግ ውጭ ሲንቀሳቀሱ አይቻለሁ፣ ሰምቻለሁ ካለ የመንግስት ግዴታ መሆን አለበት እነዛን ሰዎች መመርመር። በእውነት ህዝብ የሚያወራው ወሬ በእውነት በትክክል እነዚህ ሰዎች ፈጽመውታል አልፈጸሙትም የሚለውን በግልጽ ማውጣት መቻል አለበት። ምንም ነገር ከሌለ ምንም ነገር የለባቸውም ብሎ ማውጣት፣ አለባቸው ካለ ደግሞ አለባቸውም ደግሞ ወስዶ ፍርድ ፊት ማቅረብ ያለበት ይመስለኛል። እና በዚህ ሁኔታ ካልሆነ ዝም ብሎ የተወሰኑ ሰዎችን ማሰር እኔ በቂ ነው ብዬ አልገምትም።
እሺ፣ አቶ ክቡር ግን እንባ ጠባቂ ስላሉት እንደውም አንድ በፌስቡክ አስተያየታቸውን የላኩልን ኮሚቴ ቢጤ እርስዎ እንደገለጹት እንባ ጠባቂ ነጻ፣ ከመንግስት ነጻ የሆነ ከህዝብ የተሰባሰበ ኃይል ተመስርቶ እነማን እንደነቀዙ መለየትና ምንስ እርምጃ መወሰድ እንዳለበት መወሰን አለበት የሚል ሀሳብ ሰንዝረው ነበረ በአስተያየት መልክ። ሀሳባቸው ከእርሶ ሀሳብ እንደ ተጋጠመ ለመግለጽ ያህል ነው።
እንግዲህ አሁን ልክ መጨረሻ ያሉትን አስተያየት ልውሰድና ሌላ ሀገር እንጥቀስ፣ ሳውዝ አፍሪካ የኦፊስ ኦፍ ዘ ፐብሊክ ፕሮቴክተር የሚባል ቢሮ አለ። ያ ቢሮ የሚመረጠው እንግዲህ በፓርላማ ይመረጥና ከዛ ለፕሬዚዳንቱ ነው የሚመርጠው። እንግዲህ አመራረጡ ላይ ብዙ ሊያነጋግር ይችላል፣ ግን ከመንግስት ውጭ ነው የሚመረጠውም። ለዛ ቦታ የሚሾመውም ሰው ለ7 ዓመት ነው የሚያገለግለው። ከስልጣኑም እንዲነሳ አይደረግም በ7 ዓመት በፕሬዚደንቱም ሆነ በሌላ ከፍተኛ ጥፋት እስካላጠፋ ድረስ። ግን ምን ለማለት ነው? ቢሮውን እንዳለ እንውሰደው ነው ማለት ሳይሆን በመንግስት ኃላፊነት የተቀመጠ ግለሰብ፣ በህዝብ የተከበረ፣ በህዝብ የሚደመጥ ምንም እንከን ሊወጣለት የማይችል ሰው መሆን መቻል አለበት። ለዚህም ነው እንደዚህ አይነት ከመስመር ሊወጡ የወጡ አሉ ከተባሉ በፍርድ ፊት ቀርበው የሚወሰነውን ውሳኔ እንዲወሰንባቸው የሚደረገው። ስለዚህ እኔ እንባ ጠባቂ ያልኩት እንጂ ያኛውም የሳውዝ አፍሪካኑን ላለመጥቀስ ነበር የፈለግኩት። ግን ምን ለማለት ነው፣ በግድ እንዲህ አይነት አሰራር ማሰብ ይኖርብናል። ለዚህ ሀገር ይጠቅማል ወይስ አይጠቅምም? ከጠቀመ ደግሞ ሊጠቅም በሚችልበት ሁኔታ ማቋቋም እና ከመስመር የወጡ የመንግስት ባለስልጣናትን እየመረመረ ጥፋተኞችን ቅጣት እንዲያገኙ ደግሞ ነጻ የሆኑትን ደግሞ ነጻ ሆነው ስራቸውን እንዲሰሩ የሚረዳ መሆን የሚችል መስሪያ ቤት ቋቋም ጥሩ ይመስለኛል ብዬ ነው የምገምተው። ግን ሁሉ ነገር መቼም ጥሩ ነው ቢባልም ተጠንቶ ቢደረግ ነው ደግሞ ጥሩ የሚሆነው የበለጠ።
እሺ፣ አቶ ክቡር ገና የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተር፣ የኢኒሽቲቭ አፍሪካ መስራች፣ እጅግ አርጌ ነው የማመሰግኖት ስለ ጊዜው። በዚህ ፕሮግራም የተሳተፉትን አድማጮቻችንንም እንዲሁ አመሰግናለሁ።
አቶ ክቡር ገናን፣ ትዝታ በላቸውንና እንዲሁም ተሳታፊዎችን ሁሉ አመሰግናለሁ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2:30 ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን ወደ ተከታዩ ዝግጅታችን እናልፋለን። የሙዚቃ ቃና አዘጋጇ ጽዮን ግርማ ነች። አብራችሁን ቆዩ።
እንደምን አመሻችሁ እንደምን ሰነበታችሁ የተከበራችሁና የተወደዳችሁ የቅዳሜ ምሽት የሙዚቃ ቃና አድማጮች በየሳምንቱ ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ለእናንተ ለአድማጮች የሚደርሰውን ምርጥ ምርጥ ሙዚቃ ለማስደመጥ ጽዮን ግርማ ስቱዲዮ እገኛለሁ። እስከ ፕሮግራሙ ማብቂያ አብራችሁ አመሻለሁ። አብራችሁኝ አምሹ።
Never been someone shy until I seen your eyes. Still I had to try. Yeah. Oh yes. Let me get my words right and then a pro.
ዛሬ የሬጌ ምሽት ነው። በሬጌ ስልት የተዘፈኑ ሙዚቃዎችን መራርጬ አስደምጣችኋለሁ። በመግቢያ ላይ የሰማችሁት ዘፈን ኒውዮርክ ተወልዶ ያደገው ባለ ብዙ ዘርፍ ተሸላሚው ታሩስ ራይሊ ዜማ ነው። She is royal ይለናል።
Natural beauty, you know. Yeah, no, I've never been someone shy until I seen your eyes. Still I had to try. Yeah. Oh yes, let me get my words right and then approach her. Woman, I'll treat you like a man is supposed to. You'll never have to cry. No. I know everyone can relate to when they find a special someone. And she's royal, yeah, so royal. And I want her in my life. I never knew anyone so one of a kind. No, the way she moved to our own beat. She has the qualities of a queen. She's a queen. Ooh, ooh. What a natural beauty. No need no makeup to be a cutie. She's a queen. She's a queen. And when they ask what a good woman's made of, she's not afraid and ashamed of who she is. She's royal, yeah, so royal. And I need her in my life. I never knew anyone so one of a kind until the night that I seen her eyes. Oh, my queen. Supreme. I can see it in her eyes, the way she smiles. Hey, yes, I and I know the king and queen crowns see I'm tied, so I never leave your side. Just stick with me through the trial times. Oh, and she says she no mine. All right, I know good man is hard to find. And she telling about that giant line. That's why she has no ties at this time. Yeah. I know many men are trying, but she needs to be more than wine and dine. Because she's royal, yeah, so royal. And I want her in my life.
ሬጌ ሲነሳ ሁሌም ቢሆን ቦብ ማርሊን ሳያነሱ ማለፍ አይቻልምና እኔም በዛሬው የምሽቱ ፕሮግራም የቦብን ስራዎች በየመሃሉ ጣል እያደረኩ ጋብዛችኋለሁ። ጃሚንግ ተወዳጅ የቦብ ስራ ነው።
We're jamming, jamming, and I hope you like jamming too. Ain't no rules, ain't no vow, we can do it anyhow. I and I will see you through, 'cause every day we pay the price, we're delivering sacrifice, jamming till the jam is through. We're jamming,
seated in Mount Zion, it rules all creation. Yeah, we're jamming. Pop to our war, we're jamming. See, I wanna jam it with you. We're jamming. Again, it's high to keep you satisfied. True love I now exist is the law I can't resist. So stand by my side. We're jamming,
jamming, jamming, jamming.
I wanna jam it with you. We're jamming, 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 we're jamming. Hope you like jamming too.
ታካን ዛዮን የጊኒ ተወላጅ ነው። ዘፈኖቹ በኩልነት ላይ ያጠነጠኑ ናቸው። ሂት ማይ ሶል የተሰኘውን ዜማ ነው መረጥኩት። ጃማይካዊት አርቲስት ናት። ኢታና ማለት ሃያል ማለት ነው። ከጃማይካ ወደ ፍሎሪዳ ተሰዳ የአርኤንቢ የሙዚቃ ስልት ተጫውተ የነበረችው ኢታና እንደ አውሮፓውያን አቆጣጠር በ2012 ወደ ጃማይካ ተመልሳ በሬጌ ስልት መጫወት ቀጥላለች። እኔም ያዘጋጀሁት ዜማ ሬጌ ይሰኛል። ሬጌ በኢታና
Never seen you rock so Now it's time to play You move me like the wind blows As night becomes a day I know you want to go slow Rockin' is the true road
የሙዚቃ ቃና ከአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ጽዮን ግርማ ሙዚቃዎቹ መራርጬ ከእናንተ ጋር አለሁ። ዛሬ የሬጌ ቀን ነው። ሬጌ ሙዚቃ የትግልና የተቃውሞ ሐሳብን ለመግለጽ እንደተጀመረ ይነገራል። በዚህ ስልት ትግልን፣ ነጻነትን፣ ተቃውሞን በማንጸባረቅ የሚታወቀው ደግሞ ቦብ ማርሊ ነው። ኖ ውመን ኖ ክራይ ይለናል በቀጣዩ ሙዚቃ።
While I'm
ጃኒ ወይም በመድረክ ስሟ ጃ 9 ሌላዋ ጃማይካዊት የሬጌ ስልት አቀንቃኝ ናት። ፊሊንግ አይሬ ትለናለች። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የዛሬ ምርጥ የሬጌ ሙዚቃ ምርጫዎችን በዚሁ ላብቃ። ሳምንት በሌሎች ምርጫዎች ጠብቃችኋለሁ። ለዛሬ ግን በቦብ ማርሊ ዜማ ልሰናበታችሁ። ዋን ላቭ ከተወዳጅ ዜማዎቹ አንዱ ነው። አብሬያችሁ ያመሸው ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ። ቦብ በዋን ላቭ አብራችሁ ይቆያል።
Together to fight this holy Armageddon. do. Have pity on those whose chances grow thin. There ain't no hiding place from the Father of creation. Say it. One love. What about the one?
አድማጮች አሁን የማጠቃለያ ወሬዎቹን እናሰማለን። የተባበሩት መንግስታት ድርጅት በዛሬው ዕለት በሰሜን ኮሪያ ላይ የምጣኔ ማዕቀብ ለመጣል የታለመ ረቂቅ ላይ ድምጽ ሰጠ። ረቂቁ ከጸደቀ ሰሜን ኮሪያ በአመት 1 ቢሊዮን ዶላር የሚገመት ገቢ የምታገኝበትን የማዕድንና የባህር ውስጥ የምግብ አቅርቦት ገበያ ዓለም አቀፍ ገበያ ይነፍጋል ተብሏል። ሰሜን ኮሪያውያን በሌሎች ሀገሮች ሄደው ከመስራትም የሚያግድ ነው። በማዕከላዊ ምዕራባዊቱ ዩናይት ስቴትሷ የሚኒሶታ ክፍለ ግዛት በሚገኝ አንድ የእስላማዊ ማዕከል የቦምብ ፍንዳታ መድረሱ ተዘገበ። በብሉሚንግተን በሚገኘው ማዕከል የደረሰው ይህ ፍንዳታ ዛሬ ንጋት የጸሎት ሰዓት አቅራቢያ መሆኑም ተገልጧል። ይህ በእንዲህ እንዳለ ፍንዳታውን አስመልክቶ ከብሔራዊ የወንጀል ምርመራ ቢሮ ኤፍቢአይ እና እንዲሁም ከዩናይት ስቴትስ የአልኮል የትንባሆ የቀላል ጦር መሳሪያዎችና ተቀጣጣይ ፈንጂዎች መቆጣጠሪያ ቢሮ ጋር በመተባበር ክትትል በማድረግ ላይ መሆኑን ፖሊስ አስታውቋል። አደጋው የደረሰበት እስላማዊ ማዕከል የሶማሌ ተወላጅነት ያላቸው አሜሪካውያን የሚያስተዳድሩት ነው። በዶናልድ ትራምፕ ፕሬዝዳንታዊ ምርጫ ዘመቻና በሩሲያ መንግስት መካከል መመሳጠር ነበር የሚለውን ውንጀላ ምን ያህል አጽንኦት ሰጥተው ወይም አጽንኦት ሊሰጡት ይገባል በሚለው ላይ የዩናይት ስቴትሱ ዲሞክራቲክ ፓርቲ አባላት መካከል ያለመስማማት መኖሩን ፖለቲኮ የተባለው በፖለቲካ ጉዳዮች ላይ ትኩረት በማድረግ የሚዘግበው መጽሔት አስታወቀ። የሩሲያን መንግስት ባለፈው አመት በተካሄደው በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ጣልቃ መግባት የሚመለከተው ውዝግብ ከዩናይት ስቴትስ የጤና ፖሊሲና ሌሎችም የአገር ውስጥ ጉዳዮች ይልቅ ቅድሚያ ትኩረት ማግኘቱ በፓርቲያቸው ስራ ላይ አሉታዊ ውጤት ያስከትል ይሆናል የሚል ስጋት ያሳደረባቸው መሆኑን የተቀናቃኙ የዲሞክራቲክ ፓርቲ እጩዎችና በፖለቲካ ስራ የተሰማሩ ወገኖች ለመጽሔቱ ገልጠዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአወዛጋቢ የቦታ ይገባኛል ጥያቄዎች ሳቢያ የሚነሱ ግጭቶችን ለመከላከል በታለመና የመጀመሪያቸውን በሆነው የደቡብ ምስራቅ እስያ ጉዟቸው ዛሬ ከፊሊፒንስ ዋና ከተማ ማኒላ ገብተዋል። የዩናይትድ ስቴትስ የደቡባዊ ቻይና ባህር በመባል በሚታወቀው በዚህ አካባቢ የተነሳው ይገባኛል ጥያቄ ወደ ፍጥጫ እንዳያመራና ቀድሞ በተቀመጡ አሳሪ ስምምነቶችም ይረጋ ዘንድ ጥሪ ማሰማቷን ቀጥላለች። ይህ በእንዲህ እንዳለ ቪየትናም ቻይና የሰነዘረችውን ጠበቅ ያለ ማስጠንቀቂያ ተከትሎ በደቡባዊ ቻይና ባህር አካባቢ የነዳጅ ፍለጋ ስራ እንዲያካሄድ ለአንድ የኃይል ማመንጫ ኩባንያ ሰጥታ የነበረውን ፍቃድ መሰረዟ ታውቋል። ቲለርሰን በሌላ በኩል በፊሊፒንስ ቆይታቸው የኒውክሌር አደጋ የደቀነችውን ሰሜን ኮሪያን ይበልጥ ለማግለል በአካባቢው ያሉ የዩናይት ስቴትስ አጋሮችን መጠነ ሰፊ ትብብር ይሻሉ ተብሏል። የሶማሊያው ጽንፈኛ ቡድን አልሻባብ አንጋቾች ሞቃዲሻ ውስጥ ዛሬ የአንድ አውራጃ ገዢና ወንድማቸውን ተኩሰው መግደላቸውን የአካባቢው ባለስልጣናት ገለጡ። አድማጮች፣ ለሰዓቱ የዓለም ዜና የማጠቃለያ ወሬዎች የተያዘ ክፍለ ጊዜ በዚሁ አበቃ። መልካም ምሽት። ሰኞ እንገናኝ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በነገ ምሽት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረው ንጉሡ ታምሬ ነው። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.